የአሜሪካ ድምጽ ስድስተኛውን የአገሪቱ ፕሬዝዳንት ሹመት መነሻ በማድረግ በሕገ መንግስቱ የተቀመጠውን የአገሪቱ ርዕሰ ብሔር ስልጣንና ተግባር ምንነት በተመለከተ የጠየቃቸው የሕገ መንግስትና ሰብአዊ መብቶች ባለሙያው አቶ በላቸው ግርማ ተከታዩን ብለውናል።
የሕገ መንግስት ፕሬዝዳንት ወይም ርዕሰ ብሔር በሕገ መንግስቱ ምዕራፍ 7 ላይ የተቀመጡ አንቀጾች ላይ የተደነገገ ነው። ስልጣናቱም ምናልባትም የተወሰኑትን ለመጥቀስ ያክል የመጀመሪያው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ጋራ ስብሰባን መክፈት ነው። ይህም በአመቱ በመስከረም የመጨረሻው የመስከረም የመጨረሻው ሰኞ ላይ ይከናወን ነው። ሌሎች ስልጣኖችም አሉት። ለምሳሌ በህዝብ ተወካዮች ምክር ቤት የሚጸድቁ ህጎችን ማወጅ፣ አምባሳደርና መልእክተኞችን በጠቅላይ ሚኒስትሩ አቅራቢነት መሾም፣ ኒሻኖችንና ሽልማቶችን መስጠት አግባብነት ባላቸው ህግ መሰረት፣ ከፍተኛ ውትድርና ማዕረጎችንም እንዲሁ በጠቅላይ ሚኒስትሩ አቅራቢነት መሾም፣ ይቅርታን መስጠት የመሳሰሉት ናቸው። ሌላም ምናልባትም እዚህ አንቀጽ ላይ ያልተጠቀሰ ነገር ግን በህገ መንግስቱ 57-58 ገደማ ላይ የተጠቀሰው ምርጫ ተከናውኖ በፓርላማ ውስጥ አብላጫ ድምፅ ያገኘ ፓርቲ ከሌለና ፓርቲዎቹም መስማማት ካዳገታቸው ወይንም ደግሞ በሌላ ምክንያት ፓርላማ ከተበተነ ፕሬዚደንቱ ውስጥ ያሉ ፓርቲዎች መንግስት እንዲመሰርቱ ጥሪ ያቀርባሉ። ያንን የስድስት ወር የሽግግር ጊዜም ፕሬዚደንቱ መራው ነው የሚሆነው።
ህገ መንግስቱ ርዕሰ ብሔሩ ሁለት የኃላፊነት ዘመን ቆይታ እንደሚኖረው የደነገገ ቢሆንም ተሰናባቿ ፕሬዚዳንት ሳህለወርቅ ዘውዴ ለምን ለሁለተኛ የኃላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። የአዲሱ ፕሬዚዳንት ምርጫ ይፋ የተደረገውም የቀድሞዋ ፕሬዚዳንት ሰሞን በማህበራዊ ድረገጻቸው ያሰፈሩትን ጽሁፍ በርካቶች በተለያየ መንገድ እየተነተኑ ባሉበት ወቅት ነው። የህገ መንግስትና ሰብአዊ መብቶች ባለሙያ አቶ በላቸው ግርማ የአገሪቱ ፕሬዚዳንት በመንግስት አሰራር ላይ አስተያየትና ትችቶችን ጨምሮ አቅጣጫ የመስጠት ኃላፊነት እንዳላቸው በሌሎች ተመሳሳይ መንግስታዊ ስርዓትን የሚከተሉ ሀገራትን ተሞክሮ በማንሳት ይገልጻሉ። በኢትዮጵያም ያለፉት ፕሬዚዳንቶች ተመሳሳይ ትችቶችን ማንጸባረቃቸውና ከስልጣን እስከ መልቀቅ የደረሱም ልዩነቶችም እንደነበሩ ያነሳሉ።
ሌሎች ሀገራት ስንሄድ በተለይ ፓርላሜንታዊ ስርዓት የሚከተሉ ሀገራት ሄድስ ኦፍ ስቴት ወይም ደግሞ ርዕሰ ብሔሮች አክቲቭ የሆነ ፖለቲካ ስልጣን አይደለም። ነገር ግን በአጠቃላይ ሀገሪቱ ወደ አንድነት እንድትመጣ፣ የተሻለ ኢኮኖሚ እንዲሻሻል፣ እድገት እንዲኖር እንዲህ የማመላከት ስልጣን አላቸው። አንደኛው እሱ ነው። ሁለተኛው ግን በግልጽ ህገ መንግስቱ ላይ እንደተቀመጠው ዝም ብሎ ሲምቦሊክ የሆነ ብቻ አይደለም። የተወካዮች ምክር ቤትና የፌዴሬሽን ምክር ቤትን አመታዊ የጋራ ስብሰባ መክፈት ትልቅ ስልጣን ነው። በዚህ ወቅት ቀጥታ በአሰራርም የመጣ ይመስለኛል። ይሄ የመንግስትን እቅድ ማንበብ የጋራ ስብሰባውን ሲከፍቱ አቅጣጫ ማሮ ያስቀምጣሉ ማለት ነው። ይሄ ህገ መንግስቱ ላይ ማየት የምንችለው መረዳት ነው ማለት ነው። ቀጥታ የመንግስትን እቅድና ሀሳብ ማጽደቅ መደገፍም ብቻ አይደለም ስራቸው። ምናልባት ይሄ የተለመደው ሊሆን ይችላል። ነገር ግን ትክክል ያልሆነ ነገር ሲታይ በትክክል ይሄ ነው መንገዱ ብለው የመጠቆም የማሳየት ኃላፊነት አለባቸው። መንግስት ላይ ትችት ስንዘር አቅጣጫ ማስቀመጥ፣ የተለየ አቋም መያዝ መንግስትን እንደሚቃረን ተደርጎ ተወስዶ ስልጣን ሲለቁም አይተናል።
የሀገሪቱ ርዕሰ ብሔር ስልጣንና ተግባር ጋር በተያያዘ በህገ መንግስቱ የተቀመጡ ድንጋጌዎችን በተመለከተም የማሻሻያ ሀሳቦች ሲነሱ መቆየታቸውን የሚገልጹት የህገ መንግስት ባለሙያው አቶ በላቸው ፕሬዚዳንቱ የሚመረጥበት ሂደትን በተመለከተም ድንጋጌዎቹ ግልጽነት ይጎላቸዋል ይላሉም።
ህዝብ ተወካዮች ምክር ቤት ያቀርባል ይላል እንጂ ግምት የሚወሰደው ህዝብ ተወካዮች ምክር ቤት የተለየ ስብሰባ አድርጎ በራሱ አሰራር መሰረት አጽድቆ ነው የሚመጣው። ይሄ ግን ሲሆን አላየንም። የትኞቹም ሹመቶች ላይ በአባላቶች ነው ወይ የሚጠቆሙ የሚለው ይሄ ግልጽነት ተወካዮች ምክር ቤት ብቻ ስለሚል ማለት ነው። ያው እንግዲህ በውስጥ አዋቂነት ምናልባት ፓርላማ ውስጥ አብላጫ ድምጽ ያለው ፓርቲ ይጠቁማል፣ እንዲጠቅም ያደርጋል የሚል ነው የሚመስለው። ሌሎቹም እንግዲህ ተቀንሰው የተሰጡ ስልጣኖችም እንዳሉ ማየት እንችላለን። በተለይ እንደኛ ሀገር ብዝሃነት ባለበት ሀገር የሀገሪቱ ርዕሰ ብሔር ከዚህ በላይ አንድነትን ለማጠናከር አንጻር የኢኮኖሚ እድገት እንዲመጣ ከማድረግ አንጻር በተለይ አስፈጻሚውን ላይ ግፊት ከማድረግ አንጻር በእውነትም ተገቢ ስልጣን አለው የሚል እምነት የለኝም። ምናልባት አሁን ከሚታየው በሚንቀሳቀሰው ማሻሻያ ጋር ሊታይ ይገባል ብዬ አምናለሁ።
አዲሱ ርዕሰ ብሔር ሆነው የተመረጡት አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ በመሆን አገልግለዋል። አሁን የነበሩበትን የውጭ ጉዳይ ሚኒስትር ሹመት እስከሚያገኙ ድረስም የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲ አማካሪ ሚኒስትር በመሆን ሰርተዋል። አምባሳደር ታዬ ከዚህ በፊት በመንግስት ኃላፊነት እስከ ካቢኔ አባልነት የሰሩ ከመሆናቸው አንጻር በቀጣይ የተለየ ጫና ይገጥማቸዋል ተብሎ እንደማይጠበቅም አቶ በላቸው ይናገራሉ።
ሰው ያው ለረጅም ጊዜ ዲፕሎማሲ ላይ የቆዩ እንደመሆናቸው በዚህም ባለፈ የውጭ ጉዳይ ሚኒስትር ሆነው ካቢኔ የነበሩ ሰው እንደመሆናቸው በተለይ ከዚህ በፊት ከነበሩት ፕሬዚደንቶች ጋር ሲታይ የበለጠ ጫና ይገጥማቸዋል የሚል እምነት የለኝም። ምክንያቱም ከመንግስት ጋር ሲሰሩ የቆዩ ሰው ስለሆኑ። ነገር ግን እነኚህ ቅድም ያልናቸውን ኃላፊነት ከመወጣት አንጻር ስጋት አለኝ።
ላለፉት 8 ወራት የኢትዮጵያ ውጭ ጉዳይ ሚኒስትር ሆነው የሰሩት አምባሳደር ታዬ አጽቀሥላሴ የሀገሪቱ ርዕሰ ብሔር ሆነው መሾማቸውን ተከትሎ በእርሳቸው ምትክ የውጭ ጉዳይ ሚኒስትር ሆነው የሚሾሙ ማን ሊሆን ይችላል የሚለው ይህን ዘገባ እስካጠናቀርንበት ሰዓት ድረስ አልታወቀም። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።